Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
In Ethiopia, the federal government took bold steps.
በኢትዮጵያ ፌደራል መንግስቱ የሀገሪቱን አንድነትና መረጋጋት እንደዚሁም ህገ መንግስታዊ ስርዓቱን ለመጠበቅ ቆራጥ እርምጃዎችን ወስዷል። ይህ ለየትኛውም ሀገር ህጋዊ ነው።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ናቸው። ዝርዝሩን በእለቱ አብይርስ ይዘናል። በመቶ ሺዎች የሚገመቱ የዋጃ ጥምጋ አካባቢ ነዋሪዎች የለደራሽ የምግብ እርዳታ እንደሚያስፈልጋቸው ተዘገበ። በመተከልና በወለጋ በተደጋጋሚ ዜጎችን ከጥቃትና ግድያ መታደግ ያለመቻሉ ለችግሩ የተሰጠው ትኩረት ውጤት ማነስ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስታወቀ የሚሉት ለምሽቱ ከደረሱን ዘገባዎች ናቸው። ዜናውን ተከትሎ በሚቀርበው የመጽሔቱ የትንታኔ ክፍለ ጊዜ ይሰማሉ። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ታህሳስ 12 2012 ዓ.ም ተመረጽ ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው አብርሃን ኃይሉና የእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በእያሉበት ሆነው የእለቱን ዝግጅቶች ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ኢትዮጵያ በቀጣዮቹ 10 አመታት ለተለያዩ አገልግሎቶች የሚውሉ 3 ሳተላይቶችን እንደምታመጥቅ የኢትዮጵያ ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ጻይዳምጠው ከአዲስ አበባ ዝርዝሩን ይዛለች።
የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ይልማ እንደገለጹት በቀጣዮቹ 10 አመታት ውስጥ ለተለያዩ አገልግሎቶች የሚውሉ 3 ሳተላይቶችን ለማምጠቅ ታቅዷል።
2 የመሬት ምልከታ ሳተላይትና 1 የኮሙኒኬሽን ብሮድካስቲንግ ሳተላይት ይመጣል። ለምሳሌ ለናንሶች ተጠቀሙበት የኮሙኒኬሽን ሳተላይት ከመሬት ምልከታ ሳተላይት ጋር ግንኙነት የለውም ማለት። ሌላው የመሬት ምልከታ ሳተላይት እንደለው ለግብርና፣ ለአካባቢ ጥበቃ፣ ለማዕድን፣ ለተፈጥሮ ጥበቃ ወዘተ ያገለግላል ብለን ማለት ነው። ሌላ ቦታዎችን መገኛ ለማወቅ የሚያስችሉ ሳተላይት አይነቶች አሉ። ለምሳሌ GPS እንላለን አይደል? እኛ በነፃ ነው የምንጠቀመው። ግን ይሄን GPS አገልግሎት ግሎባሊ ለማግኘት አሜሪካ ከ20 እስከ 30 ደርሱ ናቪጌሽን ሳተላይቶችን አምጥቃለች። የአየር ሁኔታን ለመተንበይ የሚያገለግሉ የሜትሮሎጂ ሳተላይት አይነቶች ደግሞ አሉ። ለወታደራዊ ስራ የሚያገለግሉ ሳተላይቶችም አሉ። አንዳንዶቹ ሳተላይቶች ደግሞ መጥቀው ወደ መሬት የማይመለሱ እዛው ሌሎች የውሃ አካላት ምን ይመስላሉ የሚለውን ኤክስፕሎር ያደርጉ የሚቀጥሉ አሁን እነዚህን ሁሉ እኛ ሊኖረን አይችልም። ጊዜ ይጠይቃል፣ አቅም ይጠይቃል። እዛ ደረጃ እስክንደርስ ግን የትኞቹ ናቸው አሁኑኑ የሚያስፈልጉን ብለን ነው የተነሳነው ማለት ነው። እና በዋናነት አሁን ላይ የሚያስፈልገን የመሬት ምልከታ ETRSS 1 እና አሁን ይመጣል ያለው የመሬት ምልከታ ሳተላይቶች ናቸው ማለት ነው። በሁለተኛ ደረጃ ደግሞ የሚያስፈልገን የኮሙኒኬሽንና ብሮድካስቲንግ ሳተላይት ነው። እሱንም እየሰራንበት ነው።
የኮሙኒኬሽንና ብሮድካስት ሳተላይት የሚባለው በብሮድካስት ሚዲያዎች ለኢንተርኔት፣ ለስልክና ለኮሙኒኬሽን አገልግሎት የሚውል ነው። በአሁኑ ሰዓት ሀገሪቱ እነዚህን አገልግሎቶች ከውጪ በመከራየት በሚሊዮን ዶላር የሚገመት ከፍተኛ የውጪ ምንዛሪ ታጣለች ብሏል። ከኮሙኒኬሽን እና ብሮድካስት ሳተላይት በተጓዳኝ 2 የመሬት ምልከታ ሳተላይቶች የሚገነቡ ሲሆን በጥቅሉ በዚህ ዘርፍ የሚደረገው ልማት የህዝባችንን ኑሮ በማሻሻል ገቢውን ከማሳደግ አንጻር ከፍተኛ ሚና ይኖረዋል ሲሉ አቶ አብዲሳ ተናግረዋል። ETRSS 1 ባለፈው አመት ማለትም ታህሳስ 10 2012 ዓ.ም ነው የኢትዮጵያ የመጀመሪያ ሳተላይት ሆና ወደ ህዋ የተላከችው ያሉት አቶ አብዲሳ ልክ በአመቱ ሁለተኛ ሳተላይት ለመላክ ታቅዶ ሳይሳካ ቀርቷል ብሏል።
ዛሬ ተይዞ ነበር ከጧቱ 1 ሰዓት ተኩል እስከ 1 ሰዓት 55 ወለ ጊዜ እንደበተመጥ እንግዲህ ያየሩ ሁኔታ ነው። 3 ሰዓት እስኪቀረው ድረስ እንደሚመጥ እርግጠኛ ነበር። ሁሉ ነገር ተጠናቀቀ ስላለቀ ማለት ነው። ከ3 ሰዓት በኋላ ታይፎን በመከሰቱ ምክንያት ይሄ ታይፎን ደግሞ ለሚቀጥሉ 48 ሰዓት እንደሚቆይ እዛ አካባቢ ማለት ነው በአንጠቃይ ቦታ ላይ ስለተገለጸ ማንጠቁን ፖስትፖን ተደርጓል ማለት ነው።
በስፔስ ሳይንስና ቴክኖሎጂ ዘርፍ አስተዋጽኦ እያበረከቱ ያሉ ወጣትና አንጋፋ ተመራማሪዎች በእለቱ እውቅና ተሰጣቸዋል። ተማሪ ሮቤል ባምላክ ኦቅና ከተሰጣቸው መካከል አንዱ ነው።
እኔ በጣም ደስ ይለኛል። ከዚህ በፊትም ልክ እንዳገኘው ሪኮግኒሽን ሲባል ደስ ነው። ስሜን ሲጠራ ደስ ይለኛል እና አሁን የደረኩትንም ስራም ለመቀጠል በተሻለም ለመጨመር ሐሳብ አለኝ።
ቴክኖሎጂን ከማሳደግ ጎን ለጎን የስራ እድል በመፍጠር ከፍተኛ የሆነ የውጭ ምንዛሪ ማስቀረትና ዘርፉ የራሱ ገቢ ምንጭ ሆኖ የውጭ ምንዛሪ እንዲያስገኝ ለማድረግ ይሰራል ብሏል። ለአሜሪካ ድምጽ ሃይዳምጦ ከአዲስ አበባ።
ሃይዳምጦ እና እናመሰግናለን። በቀጣዩ ዘገባ የአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ባለፈው አመት በኮቪድ-19 ምክንያት ሳይመረቁ የቀሩትን ከ1200 በላይ ተማሪዎቹን አስመርቋል። ሙክታር ጀማል ዝርዝሩን ይዟል።
በሳይንስና ቴክኖሎጂ ዘርፍ ተለይቶ ስልጠና ከሚሰጡ ሁለት የኢትዮጵያ ዩኒቨርሲቲዎች ውስጥ አንዱ የሆነው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከኮቪድ-19 ወረርሽኝ ተከትሎ ተቋሙን በመዝጋት ወደ ቤታቸው ሸኝቶ የነበሩ የመጨረሻ ዓመት ተማሪዎቹን ነው ማስመረቁን ያበሰረው። የተማሪዎቹ ቆይታ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባስቀመጡት የኮቪድ-19 መከላከያ መመሪያዎች መሰረት ነው ያሉት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚጉታ ተማሪዎቹ የቀራቸውን የትምህርት መርሃ ግብር አጠናቀው እንዲመረቁ መደረጋቸውን ገልጸዋል።
ከዚህ ተመራቂዎች መካከል 1228 በመጀመሪያ ዲግሪ እንዲሁም 2 ተማሪዎች በፒኤችዲ ይመረቃሉ። ከዛሬ ተግላላ ተመራቂዎች ተማሪዎች መካከል 274 21.1 በመቶ ተመራቂዎች ሴቶች ናቸው። የተማሪዎች የከፍተኛ ትምህርት እድል ለማስፋትና የሴት መምህራንን ቁጥር ለማሳደግ ዩኒቨርሲቲው በቀየሰው አቅጣጫ መሰረት ከሚመረቁ ተማሪዎች ውስጥ ከፍተኛ ውጤት ያስመዘገቡ ተመራቂዎች የድህረ ምረቃ ትምህርት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲቀጥሉ ነፃ የትምህርት እድል በየአመቱ ይሰጣቸዋል። በዚሁም መሰረት ለዘንድሮ ተመራቂዎች ለእያንዳንዱ ትምህርት ክፍል ወይም ዲፓርትመንት 7 ነፃ የማስተር ትምህርት እድል፣ 4 ቦታ ለወንዶች ለሴቶች 1-4 ለወጡ ወንዶች 3 ቦታ ሴቶች ብቻ የሚወዳደሩበት በአጠቃላይ 140 ምሩቃን ስኮላርሺፕ እንዲሰጣቸው በዩኒቨርሲቲ ሴኔት መወሰኑን ሳበስርላችሁ በታላቅ ደስታ ነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን ለዘገባው እናመሰግናለን። የኤርትራ ኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል ካሁን ቀደም በሁሉም ክፍላተ ሀገርና በአንዳንድ የገጠር አካባቢዎች የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ ከነገ ማክሰኞ ታህሳስ 13 ከጠዋቱ 12 ሰዓት ጀምሮ ተግባራዊ የሚሆን ማናቸውንም እንቅስቃሴ የሚገድብ አስቸኳይ መመሪያ በዛሬው ዕለት አውጥቷል። መመሪያው የግድ አስፈላጊና ሊቋረጡ የማይችሉ እና በሚመለከተው አካል ከተፈቀዱ ስራዎች በስተቀር በመላ ሀገሪቱ ማንኛውንም እንቅስቃሴ የሚከለክል መሆኑን የተገለጸው መመሪያውን በሚጥስ ሰው ላይ ጥብቅ እርምጃ ይወሰዳል ብሏል ግብረ ኃይሉ። ብርሃነ በርሀ ከአስመራ ተከታዩን ዘገባ አስተላልፎልናል።
ልዩ ፍቃድ ከተሰጣቸው ተሽከርካሪዎችና የጭነት መኪናዎች በስተቀር የግል መኪኖችና ሌሎች የሶማመላልሻ ተሽከርካሪዎች ላይ ሙሉ ክልከላ እንደተደረገ ያመለከተው የኤርትራ ከፍተኛ ግብረ ኃይል ከህብረተሰቡ የዕለት ተዕለት ኑሮ ጋር ትስስር ያላቸው የንግድ ሱቆች እስከ ምሽቱ 2 ሰዓት ክፍት ሆነው አገልግሎት እንደሚሰጡ፣ የተቀሩት ሱቆችና ድርጅቶች ግን እንዲዘጉ መወሰኑን ገልጿል። የግብርናና የህንፃ አገልግሎት ሰጪና አምራች ድርጅቶች በገጠር የሚገኙ አርሶ አደሮችና አርብቶ አደሮች እንዲሁም አስፈላጊ በሆኑ የልማት ስራዎች ላይ የተሰማሩ ዜጎች ስራቸውን እንደሚቀጥሉ ያስታወቀው ከፍተኛ ግብረ ኃይሉ አስፈላጊ የልማት የአገልግሎትና የደህንነት ስራዎች ውጪ ሁሉም የመንግስት ተቋማት ስራዎቻቸውንና ሲሰጡት የነበረውን አገልግሎት እንዲያቆሙ ከፍተኛ ግብረ ኃይሉ አዟል። አስገዳጅ የሆኑ እንደ ሀዘንና የቀብር ስነ ስርዓት ከ10 በማይበልጡ ሰዎች እንዲፈጸም፣ ሌሎች ማህበራዊ አጋጣሚዎች ግን ሌላ ጊዜ እንዲራዘሙ መወሰኑን ከፍተኛ ግብረ ኃይሉ አስታውቋል። በሁሉም የተፈቀዱ የሥራ እንቅስቃሴዎች ተገቢውን አካላዊ መራራቅ፣ ንጽህናን መጠበቅ፣ የአፍና አፍንጫ ጭንብል መጠቀምና ሌሎች በጤና ሚኒስቴር የሚወጡ መመሪያዎችን ተግባራዊ ማድረግ የሁሉም ዜጋ ግዴታ መሆኑን በአጽንኦት ያሳሰበው ከፍተኛ ግብረ ኃይሉ ሁሉም የሚመለከታቸው ተቋማት ሰራተኞችና ተገልጋዮች መመሪያውን በመከተል እንዲንቀሳቀሱ ጥብቅ ትዕዛዝ አስተላልፈዋል። የመመሪያውን ተግባራዊነት ለማረጋገጥም ነፍስ ወከፍ ዜጋና ቤተሰብ ከሚያደርጉት ራስን የመክታት እንቅስቃሴ በተጨማሪ የሪጅኖች አስተዳደሮች፣ ፖሊስና የጸጥታ ኃይል እንዲሁም በየአካባቢው የቆሙ የነዋሪዎች ኮሚቴዎች ጥብቅ ክትትል እንደሚያደርጉ ያስታወቀው የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል መመሪያውን በሚጥሱ ዜጎች ላይ ህጋዊ እርምጃ እንደሚወሰድም አስጠንቅቋል። በቀጣይ የኮሮና ቫይረስ ሁኔታና ስጋት በጥልቀት እየተገመገመ አስፈላጊው የማላላት እርምጃ እንደሚወሰድም የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይሉ አክሎ አስታውቋል። ከዚህ ጋር በተያያዘ ዜና የኤርትራ ጤና ሚኒስቴር ባለፈው እሁድ ባሰራጨው መረጃ በኤርትራ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 784 መድረሱንና ከነዚህ ውስጥም 580ዎቹ ከህመሙ እንዳገገሙ 174 ዜጎች ደግሞ በሆስፒታል ክትትል እየተደረገላቸው እንደሆነ አስታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነን እናመሰግናለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ የመንግስት ሆስፒታሎች ውስጥ የሚሰሩ ሐኪሞች ዛሬ ሰኞ አገር አቀፍ የሥራ ማቆም አድማ መጀመራቸው ተሰምቷል። የኮቪድ-19 ህሙማንን ያከምን በቂ የደህንነት ዋስትና ሚሆን ራሳችንን ከቫይረሱ የምንጠብቅበት ቁሳቁስ አልቀረበልንም በማለት አድማ መምታታቸውን ነው የሙያ ማህበራቸው ያስታወቀው። የኬንያ ዶክተሮች፣ የፋርማሲ ባለሙያዎች፣ የጥርስ ሐኪሞች ማህበሩ ትናንት በትዊተር ገጹ ባወጣው መግለጫ ባለፉት 8 ወራት ውስጥ ስናሰማ የቆየነው ብሶትና አቤቱታ መፍትሄ አላገኘልንም ብለዋል። የኬንያ መንግስት የጤና ሰራተኞችን ደህንነትና ጤና ችላ ብሏል። የጤና ዋስትና በስራ ላይ ለሚደርስ ጉዳት ካሳ የሚሆን በቂና ጥራት ያለው የራስ መጠበቂያ አላቀረበልንም ሲልም የሐኪሞች ማህበሩ አማሯል። የዩናይትድ ስቴትስ የተወካዮችና የህግ መወሰኛ ምክር ቤቶች በኮሮና ቫይረስ ምክንያት የኢኮኖሚ ጫና የገጠማቸውን አሜሪካውያን ቤተሰቦችና የንግድ ተቋማት ለመደጎም በሚያስፈልገው 900 ቢሊዮን ዶላር ወጪ ላይ ዛሬ ድምጽ ይሰጣሉ ተብሎ ይጠበቃል። አዳነች ፍስሐዬ ዝርዝር ዘገባውን ይዛ ቀርባለች። በዲሞክራቶችና የሪፐብሊካውያን መሪዎች ምን ያህል ገንዘብ መመደብ አለበት በሚልና ትኩረቱ በሥራ አጥነት ድጎማ ላይ ወይስ የሀገሪቱ ኢኮኖሚን በማንቀሳቀስ ላይ መሆን አለበት በሚሉ የድርድር ነጥቦች ላይ ለሳምንታት ያህል ሲከራከሩ ከቆዩ በኋላ ነው የ900 ቢሊዮን ዶላር ድጎማ ለመመደብ የተስማሙት። ዩናይትድ ስቴትስ ውስጥ የኮቪድ-19 ወረርሽኝ መዛመት እየበረታ በመሄዱ በቫይረሱ መያዛቸው የተረጋገጠ ሰዎች ቁጥር ከ18 ሚሊዮን በላይ መሆኑ ተገልጿል። በየዕለቱ በቫይረሱ የሚያዙ ሰዎች ብዛት ከ200,000 በላይ እንደሆነ፣ በሞት የተለዩ ሰዎች ብዛት ደግሞ ከ317,000 በላይ መድረሱን የኮሮና ቫይረስን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል አስታውቋል። የሚመደበው ገንዘብ ለአብዛኞቹ ሰዎች የ600 ዶላር ድጎማ መስጠትን እንደሚያካትት፣ በዓመት ከ75,000 ዶላር በላይ ለሚያገኙት ቀስ በቀስ እየጠረ እንደሚሄድ የሕዝብ ተወካዮችና የሕግ መወሰኛ ምክር ቤት መሪዎች ትላንት አስታውቀዋል። አዲሱ ውሳኔ ኮቪድ-19 ባደረሰው የኢኮኖሚ ጫና ምክንያት ሰራተኞችን ለማስወጣት የተገደዱት የንግድ ተቋማት ለሰራተኞቻቸው ደሞዝ እንዲከፍሉ የሚያስችላቸው 284 ቢሊዮን ዶላር እንደሚያካትት ታውቋል። ስራ የሌላቸው ሰዎች ለ11 ሳምንታት ያህል በሳምንት 300 ዶላር ያገኛሉ። ለትምህርት ቤቶችና ለዩኒቨርሲቲዎች ደግሞ 82 ቢሊዮን ዶላር ተመድቦላቸዋል። 25 ቢሊዮን ዶላር ለቤት ኪራይ እርዳታ፣ 15 ቢሊዮን ዶላር ለቲያትር ቤቶች፣ 10 ቢሊዮን ዶላር ደግሞ ለመዋዕለ ሕፃናት ረድኤት እንደሚውል ተገልጿል። 4 ቢሊዮን ዶላር ሌሎች ሀገሮች የኮቪድ-19 ክትባት እንዲያገኙ ለመርዳት ይመደባል። የሕግ መወሰኛው ምክር ቤት የብዙሃን መሪ ሚች ማኮኔል፣ የምክር ቤቱ የውህዳን መሪ ቻክ ሹመር እና የሕግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ በየበኩላቸው በአሁኑ ከባድ ሁኔታ ወቅት ይህ የመጀመሪያ ደረጃ መሆኑን፣ ሌላ ተጨማሪ የመድህን ገንዘብ እንደሚመደብ አመላክተዋል። ተመራጩ ፕሬዚደንት ጆ ባይደን የእርዳታ ገንዘብ የሚመደብ መሆኑን ይፋ መደረጉን በመልካም እንደሚቀበሉ በመግለጫ በገለጹበት ወቅት ስራው ገና አላበቃም ብለዋል። አዳነች ለዘገባው እናመሰግናለን። በሌላ ዜና በዩናይትድ ስቴትስ ሁለተኛውን የኮቪድ-19 ክትባት በዛሬው ዕለት ለመጀመር ዝግጅቱ በተደረገበት በአሁኑ ወቅት የፌደራሉ መንግስት የጤና ባለስልጣናት ክትባቱን ማን በቅድሚያ መከተብ እንዳለበት አዲስ መመሪያ አውጥተዋል። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ የምክክር ኮሚቴ እድሜያቸው 75 እና ከ75 በላይ የሆኑ አረጋውያን አሜሪካውያንና ግንባር ቀደም ሰራተኞች በሚለው ስር የተካተቱ ሰራተኞች ክትባቱን እንዲያገኙ ትናንት 13-1 በሆነ የድምጽ ብልጫ ውሳኔ ሰጥቷል። ሲዲሲ አማካሪ ኮሚቴ ይህንን መመሪያ ያወጣው በዩናይትድ ስቴትስ የመድኃኒት ኩባንያ ሞደርና እና በብሔራዊ የጤና ተቋማት የተቀመመውን 6 ሚሊዮን ክትባት የጫኑ በመቶች የተቆጠሩ የጭነት መኪናዎች በሀገሪቱ ዙሪያ መሰማራት በጀመሩበት በአሁኑ ወቅት ነው። ይህ በእንዲህ እንዳለ ተመራጩ ፕሬዝዳንት ጆ ባይደን እና ባለቤታቸው ጂል ባይደን ዛሬ በቴሌቪዥን እየታዩ ፋይዘር ሰራሹን የኮቪድ-19 ክትባት ይወስዳሉ ተብሎ እየተጠበቀ ነው። አድማጮች ለሰዓት ያለን ዜና በዚህ ያበቃል።
ወንጅታየን ለሰዓት ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ታህሳስ 12 2012 ዓ.ም ምረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ከማለፋችን አስቀድመን ደሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለክምሻ እናሰማችሁ።
እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆነው የሚስጋት አለኝ። አይ ክትባት ተገኝቷል በቃ ኑ እንገናኝ ኑ አንድ ላይ እንሰብሰብ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ።
ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያዎቹ የጤና ባለሙያዎች መሃል አንዱ ኮሎራዶ ክፍለ ግዛት ውስጥ በሚገኝ ሆስፒታል ውስጥ ህሙማንን የማማከር አገልግሎት የሚሰጡት ኢታና ጨመዳ ኢሳሳ ናቸው። ሙሉ ዝግጅቱን በሁለተኛው አጋማሽ ስርጭታችን ይዘናል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ መንግስት ትግራይ ክልል ውስጥ ያካሄደው ወታደራዊ ዘመቻ ህጋዊ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ተናገሩ። የሀገሪቱን አንድነትና መረጋጋት እንዲሁም መንግስታዊ ስርዓቷን ለማስጠበቅ የተወሰደ ቆራጥ እርምጃ ነው ብለዋል ሊቀመንበሩ በኢጋድ መሪዎች ስብሰባ ላይ ዛሬ ሲናገሩ። የህብረቱ ሊቀመንበር ያሰሙትን ቃል እንደ ዲፕሎማሲያዊ ድል ይቆጠራል ያለው የኢትዮጵያ መንግስት የአፍሪካ ህብረትም ሆነ የኢጋድ አቋም የአባል አገራቱ አቋም መሆኑን ተክሷል። በሌላም በኩል የኢትዮጵያና የሱዳን የጋራ ድንበር ኮሚሽን ስብሰባ ሰሞኑን በሁለቱ አገሮች አዋሳኝ አካባቢዎች በተከሰተ ግጭት ዙሪያ እንደሚነጋገር ተገልጿል። እስክንድር ፍሬው ነው ያጠናቀረው።
በጅቡቲ የተካሄደው 38ኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የመሪዎች ስብሰባ በወቅታዊ ጉዳዮች ላይ የተተኮረበት ነው። የኢትዮጵያ ወቅታዊ ሁኔታም እንደዚሁ ከአጀንዳዎቹ አንዱ ሆኖ ተነስቷል። መንግስት በትግራይ ክልል ያካሄደውን ወታደራዊ ዘመቻ በቅርበት ሲከታተል የቆየው የአፍሪካ ህብረት ኮሚሽን አቋምም በዚህ ስብሰባ መክፈቻ ላይ ግልጽ ተደርጓል። በመክፈቻው ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ህጋዊ ሲሉ ነው የኢትዮጵያን ፌደራል መንግስት እርምጃ የገለጹት።
In Ethiopia, the federal government took bold steps.
በኢትዮጵያ ፌደራል መንግስቱ የሀገሪቱን አንድነትና መረጋጋት እንደዚሁም ህገ መንግስታዊ ስርዓቱን ለመጠበቅ ቆራጥ እርምጃዎችን ወስዷል። ይህ ለየትኛውም ሀገር ህጋዊ ነው።
የአፍሪካ ህብረት በትግራይ ክልል በተካሄደው ወታደራዊ ዘመቻ ላይ ያንጸባረቀው አቋም ጦርነቱ እንደተጀመረ አካባቢ ከታየው የተለየ ነው። ያኔ ፌደራል መንግስቱንና የህወሓት መሪዎችን የማደራደር ሚና ለመጫወት አስቦ እንደነበር ይታወሳል። አሁን በይፋ የተገለጸው የህብረቱ ኮሚሽን አቋም ከቀድሞ የተለየና ይበልጥ ተጨባጭ መሆኑን በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ ይናገራሉ።
አሁንም የአፍሪካ ህብረት ኮሚሽን ሊቀመንበር ይህንን አቋም ለውጥ ያሳዩት ሁኔታዎች እየተጠናቀቁ ባሉበት ሁኔታ ነው። ከመጀመሪያው አንዳንድ ችግሮችን ለማስወገድ ያሰቡ መስለው ይታዩኛል። አንዳንዶቹ ዝም ብለው በደፈናው ምን ተፈጠረ፣ ማነው ችግር ያደረሰው የሚለውን ሳይመረምሩ ዝም ብለው በደፈናው ተዘራዘሩ። ደግሞ አሁን የወሰዱት አቋም ተጨባጭ ሁኔታ የሚገልጽ ነው።
የኢትዮጵያ መንግስት በበኩሉ የአፍሪካ ህብረትና የኢጋድ አቋም የአባላቱን ሐሳብ የሚያንጸባርቅ መሆኑን የገለጸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይሄንኑን ያብራሩት።
አሁን ብቻም አይደለም፣ ቀደም ሲልም በእነዚህ የኢጋድ አባል አገሮች ጉብኝቶችና ውይይቶች ተካሂደዋል ከመሪዎቹ ጋር በመንግስት ከፍተኛ አካላት። በዛን ሰዓት የሚያሳዩት አቋም አሁን በጋራ በዚህ በሰሞኑ ጋር ስብሰባም ላይ ካሳዩት ጋር ተመሳሳይ ነው። ኤግዛክትሊ ሙሳ ፋቂ ካሉት ጋር የሚስማማ አንድ አይነት ፖዚሽን ነው የነበራቸው ማለት ነው። እና ስለዚህ ይህንን እንደ ትልቅ ዲፕሎማቲክ ስኬት ነው የምናየው። የህግ በላይነትን ለማስከበር ኢትዮጵያ የተጫወተችው ዲፕሎማቲክ እንቅስቃሴ አጋዥ ነበር ማለት ነው።
የጅቡቲው የኢጋድ አባል አገራት መሪዎች ስብሰባ የተካሄደው በኢትዮጵያና በሱዳን የጸጥታ ኃይሎች መካከል በተፈጠረው የድንበር ግጭት ማግስት ነው። አጋጣሚውን በመጠቀም የተገናኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሱዳን አቻቸው አብደላ ሐምዶክ በግጭቱ ዙሪያ መወያየታቸውን አምባሳደር ዲና ሙፍቲ ተናግረዋል። የመፍትሄ አቅጣጫ ማስቀመጣቸውንም ገልጸዋል።
እነዚህ በድንበር አካባቢ የተፈጠሩ ነገሮች በተለይ በሱዳን መንግስት አመራር ፍላጎት ሳይሆን በታችኛው እርከን የተፈጸመ መሆኑን ነው ይሄን ነገር እንመለከተው እና ከዚህ አንጻር ይሄ ነገር እንዳይደገም ዘላቂ የሆነ መፍትሄ እንዲያገኝ የሚል አቅጣጫ የያዘ ውይይት ማድረጉት ይህም ውይይት ተሳካ ነው። ለነገሩ ችግሩ ኢንሲደንቱ አንቆሟል። አንድ ጊዜ የሆነ ኢንሲደንት ነው፣ የዘለቀም አይደለም። የሁለቱን ሀገሮች ግንኙነት አንጸባርቅም። የሁለቱን ሀገሮች ግንኙነት ቁመና አይመጥንም ማለት ነው።
ቆሟል ሲሉ ግን አምባሳደር፣ አሁን አንዳንድ ወገኖች የሚያሰራጫቸው መረጃዎች አሁንም የሱዳን ጦር በኢትዮጵያ ግዛት ውስጥ ይገኛል የሚሉ መረጃዎች የሚያሰራጩ አሉ እና ግጭቱ ነው የቆመው ወይስ በትክክል ነገሮች ወደ ነበሩበት ተመልሰዋል?
በዚህ ነገሮቹ ሙሉ በሙሉ ወደ ነበሩበት መመለስ አለባቸው። ግጭቱ የለም አሁን። ነገር ግን አሁንም እዚህ ላይ እስክንድር ይህንን ኢንሲደንት ተጠቅመው የራሳቸውን አጀንዳ ለሱዳን ህዝብና መንግስት ጥቅም ሳይሆን ለኢትዮጵያ ህዝብና ጥቅም ሳይሆን ለራሳቸው አጀንዳ መጠቀም የሚፈልጉ ወገኖች አሉ። ይህን አቋማቸውን በሚዲያም ያጋግሉታል። እዚህ ከጎረቤት አካባቢ እየሄዱ ኢትዮጵያና ጎረቤት ሀገሮች መካከል ልዩነት እንዲፈጠር የሚገፉ የሚሰሩ ወገኖች እንዳሉ መካድ የለበትም። ይህም ይስተዋላል፣ የሚታወቃል። በእኛ በኩል ዞሮ ዞሮ ግን እቅዳቸው በአሁኑ ሰዓት የተሳካ አይደለም፣ ሊሳካም አይችልም። ምክንያቱም ሱዳንና ኢትዮጵያ እርስ በርስ ይፈላለጋሉ። በጋራ ነው የሚጠቀሙት፣ በትብብር ነው የሚጠቀሙት፣ በሰላም ነው የሚጠቀሙት። ይህን አቋምን ነው ሁለቱም መሪዎች በአሁኑ ሰዓት ያንጸባረቁት ማለት ነው። በውይይት ላይ
በሁለቱ መሪዎች ውይይት በተቀመጠው አቅጣጫ መሰረትም የሀገራቱ የጋራ የድንበር ኮሚሽን ስብሰባ ሰሞኑን እንደሚካሄድ ቃል አቀባዩ ጠቅሰዋል።
በዚህ የድንበር ኮሚሽን ስብሰባ ሁልጊዜም ያለ ነው። በድንበር ጉዳዮች ላይ ሁልጊዜም ይነጋገራል። የጋራ ኮሚሽኖች ሌሎችም አሉ፣ የትብብር ማለት በተለያየ ሴክተር መስሪያ ቤቶች አሉበት። ይሄ ዞሮ ዞሮ አሁን ባለው ሁኔታ ላይ ሊነጋገር የሚችል የድንበሩንም ጉዳይ አንስቶ የሚነጋገር አካል ነው የሚሆነው። ዞሮ ዞሮ ዋናው
መቼ ነው የሚካሄደው? አምባሳደር፣ መጀመሪያ ይሄኛው
ወልቀኑ አልተቆረጠም፣ ግን ዚስ ዊክ ሆፕፉሊ ወደዛ የሚካሄድበት እድሉ አለ። ዋናው ነገር ምንድን ነው? እኛ ከዚህ ትሩፋቱ በሰላም ልዩነቶችን የመፍታት አቅጣጫ መከተላችን ነው። በዲፕሎማቲክ መንገድ ከኮንፍሮንቴሽን ወጣ ያለ የሌሎችን ስውር አጀንዳ የማስፈጸም ነገር እንዳይኖር።
የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት መሪዎች በሌሎች የአካባቢው የጸጥታ ጉዳዮች ላይም ተነጋግረዋል፣ ስብሰባቸውንም አጠናቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በመቶ ሺዎች የሚገመቱ የዋጃ ትሙጋ አካባቢ ነዋሪዎች የዕለት ደራሽ ምግብ እርዳታ እንደሚያስፈልጋቸው በአካባቢው የተቋቋመው ጊዜያዊ አስተዳደር አስታወቀ። ጊዜያዊ አስተዳደሩ ካለው የተረጂ ቁጥር አንጻር መድረስ የተቻለው ከ45,000 የማይበልጡትን መሆኑም ተመልክቷል። መስፍን አራጌ ከስፍራው ያጠናቀረው ዘገባ ዝርዝሩን ይዟል።
ራያ አላማጣ መሬት ዘንድሮ ምርታማነት ርቆታል ሲሉ የአካባቢው ነዋሪዎች ይናገራሉ። አርሶ አደሩ የሰበሰበው ማሳ የወቃው እህል የከተተው ምርት አለመኖሩ ደግሞ የዕለት ደራሽ ምግብ እርዳታ እንዲጠብቅ አስገድዶታል። በጥሙጋ እርዳታ ጣቢያ የምግብ እርዳታ ለመቀበል ከመሰሎቻቸው ጋር ተሰባስበው ያገኘኋቸውና በባቦኮርማ ቀበሌ የሚኖሩት ወይዘሮ የንጉሳ አስማረ ያንበጣው መከሰት የጦርነቱን መቀስቀስ የመንግስትን እጅ እንድንመለከት አድርጎናል ይላሉ።
አንበጣ ከጀመረና አንስቶ 60-70 የሚወቃውን እርሻ አንድም ከሽከሽ አለመገኘቱን አገር ያውቃል፣ ህዝብ ያውቃል። አንበጣው ተከትሎ ደግሞ ጦርነቱ፣ እኛ ደግሞ ሸሽተን የሰውነታችንን እጃችንን እናስጠላለን ብለን የተዘጋን ሀብትን የተዘጋ ቤታችንን ይዘን ሸሽተነ ከቤት ያለን ንብረት ብንመለስ አላገኘነውም፣ ተፈናቅለናል። ቀርቶ ለሰው እና ሀብት ራሱ የሚበላው አጥቷል።
መንግስት በህወሓት ላይ ወሰድኩት ባለው ህግን የማስከበር ወታደራዊ እርምጃ ስጋት ውስጥ የወደቁት ወይዘሮ የንጉስ የትዳር አጋራቸውን አስከትለው 6 ልጆቻቸውን ይዘው ጠጋታ ቦታ ወደሚባለው አካባቢ ሲሰደዱ የያዙት ንብረት የቋጠሩት ስንቅ አልነበረም።
ጠጋታ ቦታ ተፈናቅለን ሄርነ ገንዘብ እንዳንነዳ የሰውም ዛሬ አንቀጽ ነው። እንኳን ገንዘብ አስከትለን ለሰውም ለመጠጋት የሰው ፊት እሳት ነው። ዝም ብለን ጨርቃችንን አንጠልጥለና ልጆቻችንን ወጥተን ሄርነ።
ገንዘብ የሚሉት እንስሳ ማለት ነው?
እንስሳታው እንስሳትን ቤት በሞላ ንብረትን እቃም ልበለው እህል መጀመሪያ የተወቃ ያቸው የበትራትም አልያዝንም ጨርሰን እና አሁን ደግሞ አንበጣ ይቀድም ደግሞ ጦርነቱ ሲመጣ በጣም ችግር አደርሶብናል።
ደርሰው ሲመለሱ እንዴት ነው ያገኙት?
ሰው የሚፈታቸው ሲያጣ እየበጠሱ እኔ ጅሊል ሲብላቸው ነው አሻማሪዎች ይሄዱ ብንመጣ አገኘናቸው ሁሉም ባዶን አገኘናቸው እና አሁን ደግሞ ያችን አንድ ጣሳ ማገኘና ሁለት ጣሳ ማገኘና ያችን እየቆረጠነ ነው እንጃለን መሬቱ በሙሉ እህል እንትባል የለንም
ያ11 ቤተሰብ አስተዳዳሪ ነኝ የሚሉት አርሶ አደር አብርሃም ወልዳን ባይም ጦርነቱ ሊቀሰቀስ ሰቦን አካባቢውን ሲያስተዳድር የነበረው ህዋት ወጣቱን ልዩ ኃይል ሆኖ እንዲያገለግል ስለወሰደው ካንበጣ የተረፈውን ሰብል መሰብሰብ የሚችል ጉልበት አልነበረም ይላሉ የቀሩት የድሜ ባለጸጋዛውን ተወች አቅመ ደካሞች በቤት ስራ የተጠመዱ እናቶችና ህፃናት መሆናቸውን በማስተዋወስ
አንበጣ መጣብና አንበጣው ከቦነ ያለ ደግሞ ደግና ወጣቱን መልመለው ወደ ልዩ ኃይል ብሎ ወደ ጦርነት ሲያስገቡት ተከበበ ይወታችን ተከበበ ተኩስ አንዳንድ ለው ተኩስ ጀመርግን ጥሎሸሻ ህዝብ ጥሎሸሽ ያን ያለው ያረባ የነበረው አዝመራ ስንጎ ተወሮ ነው ያቀረው ወርቆ ነው ያቀረ ተራ ተራ ያለ ወጣቱን ይዘው ተሩ ወጣቱ ይዘው ሸሹ ያው የተመለሰ እየተመለሰ ተንጠባጠበ ያመለጠው መጣ እንጂ እነኞቹ ጦር ባይደርስ የአማራው ጦር ባይደርስ ጭራሽ ሰው ዝህርም አይገኝም ነበር
አዲስ የተቋቋመው የዋጃ ጥሙጋ ወረዳ ጊዜ አስተዳደር ማህበራዊ ዘርፍ ኃላፊ ሙልጌታ አስማማው የችግሩን ስብስብነትና በህዝቡ ላይ ያሳደረውን ስነልቦናዊ ጫና ይጠቅሳሉ
ካንበጣ ስንጀምር አንበጣ ያካባቢ በጣም አጥፍቷል ስፔሻሊ እህሉ መጀመሪያ አካባቢ ወደ ፍሬ ሊያፈራ አካባቢ ዝናብ አቋርጦት ነበር ያን ያቋረጠው ትንሽ ይዞ ያዘው ለራሱ አንበጣ መጣ በልቶታል ይሄ ሳይበቃ ደግሞ በዚህ በጦርነቱ ምክንያት ተላዩ ህብረት ሰዎቻችን ወደ ተላየ ቦታ ተፈናቅሏል ሲፈናቀለም ያ የከመረው ጤፍና ማሽላ በእንሰሶች ተበልቷል እንዲሁም ደግሞ በጦርነቱ ተቃጥሏል የተቃጠለ ማለት ነው ይሄ ሁሉ ተዳምሮ አሁን ህብረት ሰባችን ያው ውድቀት ላይ ነው ያለው
በወረዳው 15 ቀበሌዎች መኖራቸውን ያመለከቱት ኃላፊው ከየቀበሌዎቹ የደሃዳ ተብለው ለተመረጡት ከፌደራል መንግስት የተገኘውን የስንዴ እርዳታ በማከፋፈል ላይ መሆናቸውን ተናግረዋል
በሰዓቱም ብዙም ረጃል ነበር ምክንያቱም ጦርነት ስለነበረ አሁን ግን ፌደራል አደጋ መከላከል ለአንድ ቀበሌ 33000 ንረዳለን ብሎ በሰጠን ቁጣ መሰረት ጀምረናን አሁን እንደምታዩት ይሄ ነው ግን ህብረተሰባችን በአንድ ቀበሌ እስከ 15000 ህዝብ ከዛ በላይ ነው መኖር ያለው ይሁን እንጂ አሁን ለጊዜው አስቸኳይ ብሎ መንግስታችን 3000 ቁጣ ሰጥቶናል ያን 3000 ቁጣ የደሃ ደሃን ነው እየሰጠን ያለ ነው ማለት
ይሁን እንጂ 7 እና ከዚያ በላይ ቤተሰብ ላላቸው ተረጆች የሚሰፈረው ከ30 ኪሎ የማይበልጥ ስንዴ ለዕለት ቢራባ ቀናት እንደማያዘልቅ የጊዜ አስተዳደሩ ተወካይም ተረጆቹም ይገልጻሉ
እርዳታችን ለከፍ ይበልልን መንግስት ወደኛ ፍቱን ያዙልን ዛሬ እንኳን ለሌ የምንሰጠው ለከብት የምንበትነው ቁማጭ አገዳም የለን ነው ሰው ደግሞ ያለ ከብት ያለ እንሰሳት ሰው መቆም አይችልም ለቋሚ ለአመት ቀርቶ ለአንድ ቀን እርዳታ ለአንድ ቀን እራት አትሆንም ያሁን እርዳታ እና እርዳታችንን ሰፋ እንድልልን መንግስት ካገኘነ እናት አባት ነው መንግስት እና በጣም ችግር ነው የደረሰብንም
በጣቢያ ደረጃ ወይም በቀበሌ ደረጃ ስናይ እስከ 15000 ህዝብ ነው ያለን መመዝገብ ይገባው ማለት ነው ግን ካለው የኮታ ማነስ አንጻር ግን 3000 ነው ቢያንስ 12000 ውስጥ አልተረዳም ማለት ነው አልተዳረሰም ስለዚህ ምናልባት ሸይ መንግስት ለወደፊት ያግዘና ነው የሚል ብለት አለ
ሁሉም መረጃት አለበት አንድ መከለ የሻራን ተብሎ የሚያዝ ነገር የለው ተመናችንና አብሮ ነው እርሻው አካባቢ አብሮ ነው የተለየ በጎን እርሻ የለና በጎን ተበልቶ በጎን የተረፈን ነገር የለም እህል እየጀመረ ያለ ጤፍ አጭዳ ሳይጀመር ማንበጣ ይገባብን ነው ወደ እህልነት ገና እቺን አጭደን እቺን ወቅተን እቺን አሽተን ደራሽወት ይያልነን ማንበጣ ምንም አርጎ የበላብን ነው ዛሬ የመጣን ነገርን አላሰብነው
ተፈናቅላችሁ ከመሄዳችሁ በፊት እቤታችሁ ያስቀመጣችሁትን እህልስ ምን ወሰደው
እኛ ምን አውቀን የወሰደብን ነው እኛ ምን አውቀነው ዝሮ ዝሮ ቤታችንና ባዲውን የተገኘው ገንዘቦቻችንንም ገመድና በረትና እንጨት እንጂ ሌላ አላገኘነው
በሰባዊ ድጋፍ ለመሳተፍ የሚፈልጉ አካላት ካሉ አካባቢው ፍጹም ሰላማዊ መሆኑን አቶ ሙልጌታ ተጠቁመዋል በጥሙ ጋርዳታ ጣቢያ የለት እርዳታ ለመቀበል ከተሰባሰቡት አብዛኞቹ እናቶች ሲሆኑ ጉልበታቸው የደከመ አዛውንቶችና ለስራ ያልደረሱ ህጻናትም ይገኙበታል ለአሜሪካ ድምጽ ሬዲዮ መስፍን አራጊ ነኝ ካላባጣ
በማይካድራ ከተማ ቁጥራቸው ከ600 እስከ 1000 እንደሚደርስ የተነገሩ በጅምላ የተገደሉ የከተማይቱ ነዋሪዎችን እየዘከረች መሆኗን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስታወቀች። በትላንትናው ዕለት የተካሄደውን የጸሎተ ፍትሐት ስነ ስርዓት ተከትሎም አስከሬናቸው ተሰባስቦ በስፍራው በሚገኝ የመቃብር ቦታ እንዲያርፍ መደረጉንና በከተማይቱ ለሚሰራ መታሰቢያ ሐውልት መሰረተ ድንጋይ መቀመጡን ጠቅሶ በስፍራው የሚገኝ ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል።
በማይካድራ ከተማ ጥቅምት 30/2013 ዓ.ም ተመረተ። በአንድ ሌሊት ከ600 በላይ ሲቪሎች ጭካኔ በተሞላበት ሁኔታ በጅምላ መገደላቸውን አምነስቲ ኢንተርናሽናልና የኢትዮጵያ ሰብአዊ መብት ኮሚሽን ባወጡት የመጀመሪያ ሪፖርታቸው መግለጣቸው ይታወቃል። የሀገር መከላከያ ሰራዊት የአማራ ልዩ ኃይልና ምንሻ የማይካድራን የጥጥታ ችግር ቢቆጣጠሩም በማንነታቸው ተነሳ በግፍ በየሜዳው ተገደሉ የተባሉ ሲቪሎች አስክሬን በጅምላ ተገለው በተገኙበት አፈር ተመልሶባቸው መቆየቱን የከተማው ነዋሪዎች ተናግሯል። ሰሞኑን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ስፍራው በላከቻቸው ከ120 በላይ ሊቃውንትና ካህናት አስክሬኖቻቸውን አስለቅመው በከተማው በሚገኘው አቡነ አረጋዊ ቤተክርስቲያን ቀብራቸዋለች። ጸሎተ ፍትሐትና ቡራከም ፈጽማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፍራው ተገኝታ እነዚህ ዜጎች አስከሬን በክብር ማስቀበራቸውን ተከትሎ በስፍራው የተገኙ የከተማው ነዋሪዎች በአቡነ አረጋዊ ቤተክርስቲያን ቅጥር ግቢ ውስጥ በመገኘት ሀዘናቸውን ገልጸዋል። በሰቦቻቸውም የተገደሉባቸውም በዚህ አገኘን ባሉት ድል ፍትሐት ተደርጎላቸው እርማቸውን በማውጣት ላይ መሆናቸውን ነግሮኛል። ባላቸው የተገደለባቸው ወይዘሮ አገሬ ቦገስ ከነዚህ መካከል አንዱ ሲሆኑ ሀዘኑ ከውስጣቸው መውጣት አለመቻሉን ገልጸዋል።
ተስፋ ጨልሞብኛል ሞነ ተጠፋኛል አሁን ግራው ይፈተናል ሞኖንም አላውቀውም
ልጃቸው ያባቷን መምጣት የተጠባበቀች መሆኗን የነገሩን ሌላ የከተማው ነዋሪ ለሞተባቸው ባላቸው ጸሎተ ፍትሐት ተደርጎ በመዘከሩ ቀለል ብላቸው የውሉ አዳር ውል እንደተፈባቸው ከመናገራቸው በሳግ የታጀበ ልክሶ ይቀድማቸዋል። ልጄን ምን ላድርጋት ምላሉ
መሰበክተኛል ወንድሜ ጎነ ተዳሬ ጎነ አፈረልኝም ቀየረው ባክ ልጅ ያስቸገረ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕከላዊ ጎንደር ሃይማኖት አባቶች መካከል አንዱ የሆኑት ቄስ አወቀ ተዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማይካድራ ከተማ የተገኘችበትንም አላማ ተናግሯል።
በግብ ለተጨፈጨፉ ወገኖቻችን ሰላምታቶ ለማድረግ ከጎንደር የአብነት መምህራን የሀገር ስለ ተወካዮች ገዳማትና አድባራት አለቃዎች እንዲሁም ካህናት ዲያቆናት በመወከል እዚህ የምትጠይቃውን ለጸሎተ ፍትሐት አብራን ለመሳተፍ ታዘናችንን ለመግለጽ ተቀላላው ሰው ይሞታል ያሁን አማማት ግን ግፍ ተጨመረበት ህፃናትን ሴቶችን ወንዶችን ባላሰውበት በአገራቸው ማለት የተፈጸመበት ስለሆነ ከሌላው ሀዘን ከሌላው ልቅሶ ከሌላው ሞት ለየት ያደርገዋል። ለዚህ ነው ለየት ስላደረገው ነው ሊቃውንቱ ነው ይበራ ያውቁት አጣጫው ያውቁት በጎንደር ከተማ የሚኖሩ እንዳልኳችሁ ሊቃውንቱ በሙሉ ከዚህ ለጤናቸው ለህልውናቸው ሳይሰጉ ጸጥታውን ሳይበግራቸው ይሁን ለሁለት ቀን ተጉዘው በማይካራ ቅዱስ አቡነ አረጋዊ ይሁን እንደምታዩት መዋሴቱ ስርዓተ ቅዳሴው እየተደረሰ ይገኛል ማለት ነው።
ፍትሐት ታረጉ ነው መጣችሁ?
አዎ ትልቁ መሰረቱ ፍትሐት ነው። የ40 ቀን መታሰቢያቸው እኛ ከሞት ጀምረን መንሳተ ሙታን ይማር ይያለ ጎንደር 40 አድባራ ሲፈታ ነው የቆየ ግን ከተጨፈጨፉበት አጽማቸው ካለበት ከተቻለ በየበራው ያለው አጽም ለመሰብሰብ ካልተቻለ ደግሞ በአጤ ቤተክርስቲያን ዙሪያ የተቀበሩትን የ40 ቀን መታሰቢያ አድርጎ ለኔ መሰረቱ ይሄ ነው። ያለውን ህዝብ እንዲጽናና እንዳይደናገጥ ያለው ተረጋግቶ እግዚአብሔርን ያመጣው ማአት በጸሎት ለመመለስ በአንድነቱን ሀገራችንን ደንበራችንን ለመጠበቅ ከእግዚአብሔር በታች ከሰራዊታችን ከልዩ ኃይላችን ከመረሾቻችን በመሆን እቺ ሀገር ወደ ሀገርነቷ እንድትቀጥል ሰው በሀገሩ ሰላም ተኝቶ እንዲነሳ በሰላም ሰርቶ እንዲገባ በጸሎትም ለመጠየቅ
ቄስ አወቀ ተዛዙ ጸሎተ ፍትሐት ተደረገላቸው ከ600 እስከ 1000 ለሚደርሱ በግፍ ተገደሉ ላሏቸው ንጹሃን መሆኑን ተናግሯል።
ሰረቋ ላይ ተጀመረ ጸሎቱ ከሰረቋ ዳንሻ ከዳንሻ ሆማራ ማርያም ያው ጸሎተ ፍትሐት አድርገናል። አሁን ዛሬ የመጨረሻ ጸሎተ ፍትሐት ነው። እኛ አሁን ከዛሬ 40 ቀን በፊት የሞቱት ነው እየፈታነ ያለ።
በስፍራው የተገኙ የሃይማኖት አባቶች የከተማው ነዋሪዎች ከገቡበት መራራ ሀዘን እንድወጡ ጸሎት ያደረጉላቸው ሲሆን እንድጽናኑም ጠይቋቸዋል።
ከእንግዲህ በኋላ ማልቀስ አያስፈልግም። እግዚአብሔር ሀዘኑን ያዘን ዳርቻ ያድርገው። የሞቱትን ሳቸውን ገነት መንግስተ ሰማያት ያወርስልን። አገራችን ሰላም ያድርግልን።
በጅምላ ለተገደሉ ሲቪሎችም ማስታወሻ ይሁን ዘንድ በማይካድራ ከተማ የመታሰቢያ ሐውልት መስርተ ድንጋይ በልቃውንቱ ተቀምጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ጎንደር።
አቀፍ የስደተኛ መርጃ ተቋማት በሱዳን የሚገኙ ኢትዮጵያውያን ስደተኞችን ለመርዳት ያስቸኳይ ጊዜ ድጋፍ በማሰባሰብ ላይ ናቸው። ስደተኞቹን በተገቢው ሁኔታ ለማገዝም ከ150 ሚሊዮን ዶላር በላይ እንደሚያስፈልገው የተባበሩት መንግስታት ድርጅት ይፋ አድርጓል። በሱዳን የኢትዮጵያውያን ስደተኞች ልጆች የሆኑት ትውልደ ሱዳናዊ ኢትዮጵያውያን የኢትዮጵያውያን ወጣቶች ስደተኞች ማህበር የተባለው ድርጅት በሱዳን ሀበሻትና ኡምኩራብ ካምፕ ለሚገኙ ኢትዮጵያውያን ምግብ፣ ልብስና ሌሎች ቁሳቁሶችን በማሰባሰብ ለመርዳት ጥረት በማድረግ ላይ መሆናቸውን ጠቅሳ ኤደን ገረመው ከቡድኑ ሰብሳቢዎች መካከል አንዱ የሆነውን ተሾመ ኪሮስን አነጋግራ ተከታዩን አቀናብራለች።
ላለፈው ግማሽ ምዕት ዓመት ያህል ኢትዮጵያውያን በተለያየ ጊዜ የሀገራቸውን ስርዓት በመቃወም አለያም ግጭትና ጦርነትን ሽሽት ወደ ጎረቤት ሀገራት ሸሽተዋል። በዋናነት ኢትዮጵያውያን ስደተኞችን በመቀበል የምትታወቀው ሀገር ሱዳን ስትሆን አሁንም ድረስ ለኢትዮጵያውያን ስደተኞች በሯን ክፍት አድርጋለች። ከ30ና ከ40 ዓመታት በፊት ወደ ሱዳን ሸሽተው በተለያየ ምክንያት እዛው ለመቅረት የተገደዱ ስደተኞች የወለዷቸው ልጆች ታዲያ በሱዳን አድገው የሁለት ሀገር ሰው በመሆን እንደ ስደተኛ መብታቸው ተከብሮ ሰርቶ ለመብላት የዜግነት ጥያቄ እንዲከበርላቸው የኢትዮጵያን ወጣቶች የስደተኞች ማህበር በሱዳን የሚል በመመስረት ጥያቄያቸውን ማቅረብ ከጀመሩ ሰነባብተዋል። እነዚህ ወጣቶች ከስድስት ሳምንታት ወዲህ ከትግራይ ክልል ወደ ሱዳን ለገቡ ኢትዮጵያውያን ስደተኞችም ያስቸኳይ ጊዜ የሰብአዊ ድጋፍ ለመለገስ የድጋፍ ማሰባሰቢያ ካዘጋጁ በኋላ ወደ ካሳላ ካምፕ አቅንተው እንደነበረ ተሾመ ኪሮስ ይገልጻል።
ሀገራችን በተፈጠረው ጦርነት ትንሽ የእኛን ጉዳይ ወደ ኋላ ጎትተን እስኪ እዛ ያሉት የተራቦቹ ወንድሞቻችንን እንደረስ በሚለው ተነሳሳን። እያንዳንዱ ሰው ምንም አይነት የፖለቲካል ነክ ያልሆነ ስራ ነው የምንሰራው። ሰዎቹን እያሰባሰብን በልብስም ሆነ ቤት ለቤት ማለት ነው ህብረተሰቡን ከሱዳኑም ከአንዳንድ ኤርትራውያን ዘዴ የሚመልቁ ጓደኞችን አገዝን። በነበሩ ወደ ሀሻባ የሚባለው የስደተኞች ካምፕ ላይ ደርሰን ያው ለወገኑ ደርሰናል። ያው ልብስም ሆነ የሴትም የህፃንም የወንድም ማለት ነው የምግብ አይነት ልክ እንደ ዱቄት ዘይት፣ ሳሙና፣ ሽንት በኮሮና ምናምን ይህንን ይዘን ማንኛውም ሰው ህብረተሰቡ ነው የሚሰጠን። እኛ ለእያንዳንዱ ሰው በተቻለ መጠን ያው ዛሬን ራሳችን ያከፋፍል ነው። ህዝቡ በጣም ለችግር ላይ ስላለ ኮንትሮል ማድረግ አልቻለም። ለሁሉም ባይደርስም ያስፈልጋቸዋል ለምለው ሰዎች በከፊል
ይደርሳል። ተሾመ በሀሸባት ያዩት የስደተኞች አኗኗር እጅግ አሰቃቂ መሆኑንም ነው የሚናገረው።
ቦታው በጣም ሀርድ ነው፣ ጫካ ነው። ጫካ ሆኖ ግን ቤቱ ኤሌክትሪክ የለውም፣ ላዩ ላይ እየፈረሰ ነው። እንትን አዳለጡ እንትን አይደለም፣ ኮንፈርተብል አይደለም። አጠቃላይ ሌላው ወይም የታመሞችን እየዞርን የተቻለ መጠን ደርተናል። የዛን ጊዜ እኛ በገባንበት እዛ የተወለድ ልጅ አይተናል፣ አግኝተናል። በሄድንበት ጊዜ የወርልድ ፕሮግራም እና ቀይ መስቀል ነው የሚባለው፣ እነሱም እዛው አግኝተናቸዋል። በተቻለ መጠን ከእነሱ ጋር ቢስከስ አድርጌ ነበር። ነ ወርልድ ፕሮግራም ማሽላ አቅርቦ ነበር እና ጥሬ ነው የተፈጨ አይደለም የቀረቡት። እንግዲህ ያስደተኛው እዛ የወጣው ያለው ሰው ሁሉ እንዳለ ሊቆረጥመው ካልሆነ በስተቀር በሀገሩም የበላበትን ቻንስ የለውም እና ይነካሻል።
ቅድሚያ ለእናቶችና ለአዛውንቶች አድርገው የተሻላቸውን ያክል መርዳታቸውን የሚናገረው ተሾመ በኡምራ ኩባ ያለው ችግር ደግሞ ከዚህ የባሰ መሆኑን በመስማታቸው ቀጣይ ጉዟቸውን ወደዛ ለማድረግ ማቀዳቸውን ነው የሚያስረዳው።
በጣም የዛን ጊዜ ቢያንስ ከ10 ወደ 11 ሺህ ስደተኞች ነበሩና እነሱን ብርክናል ማለት አልችልም። አብረውን የሄዱ ሰዎች ተጨማሪ 3 መኪናዎች ተላላቅ ጭነው ሄደዋል። እሱም ለእያንዳንዱ ካምፕ ላይ አንዳንድ መኪና ለመስጠት እኛ ደግሞ አሁን በዚህ ሳምንት ቢያንስ የሚመጣው ሐሙስ ለመድረስ ወደ ባኩዳ ለመራ ይባላል። ጓደኞቻችን ሄደው ነበር እና የምናውቃቸው አምራ ኩዳ ላይ ደግሞ ያለው በጣም ልብ የሚነካ ነገር ነው። በጣም እንጃ የተለየ ነው ምናምን ብለውም እንደዛ ከሆነ ትንሽ ባለን አቅም ጥሩ ነገር ለይዘን መሄድ የሚል ሀሳብ ነው ያለው።
ላለፉት 3 አስርት ዓመታት በሱዳን የኖሩት ኢትዮጵያውያኖቹ ስደተኛ ወጣቶች በመሰረቱት ማህበር በኩል በሱዳን በስደተኞች ላይ የሚደርሰውን መገለልና በደል ለመቃወም በተለያዩ ሰላማዊ ሰልፎችና የድጋፍ ማሰባሰቦች ጉዳያቸው ትኩረት እንዲሰጠው እየታገሉ ሲሆን እነዚህ አሁን የመጡት አዲስ ስደተኞች እንደኛና እንደወላጆቻችን ነበሩ፣ በቀጣይም የሚያጋጥማቸው የኛ እጣ በመሆኑ ከሰባዊ መብት ጋር የሚሰሩ ተቋማት ለዚህ ችግር ትኩረት ሊሰጡት ይገባል ይላሉ።
ምክንያቱም እኛ ድሮም እንደነሱ ነበርና መፍትሄ ካልተገኘ ድረስ የነሱም ያን አይነት ድስቁልና ሊደርስላቸው እንደሆነ ነው። አሁንም በዚህ ቀን ማለት ነው በዚህ የሆኑ ሰዎች ነበሩ ወደ ሁለት ወር አካባቢ በዩኒካር በር ላይ ልክ እንደ ሰላማዊ ሰልፍ አለ አይደል እዛ ቁጭ ብለው ማለት ነው ቤታቸው ሳይሆኑ ወደ ሁለት ወር አካባቢ ገደማ ኤርትራውያንም ኢትዮጵያውያንም ኮንጎላውያን ነበሩና እነሱ ሶስት መኪና ጭነው ወደ ሆነ በረሃ ነገር ጭነዋቸዋል እና ያንን ነው የሚደርስልን ያለን እና ይህንን ነገር ሂውማን ራይትስ ዎች እንደዚህ አካባቢ ስለዚህ ጉዳይ ቢነበርለት አለም ላላወቀው እንዲያውቀው ነው አሁን የሚፈልገው ነው።
የኢትዮጵያን ወጣቶች ስደተኞች ማህበር በዋናነት የተመሰረተው በሱዳን ተወልደው ያደጉ ስደተኞችን የመብት ጥያቄ ትኩረት እንዲሰጠው ለማድረግ ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ልስካቸው ለዘገባው አመሰግናለሁ። አድማጮች ተከታዩ የመስኬት ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በመላዋ ዩናይትድ ስቴትስ የአውሮፓውያን የገና በዓል ከመድረሱ በፊት የኮሮና ቫይረስ ወረርሽኝን ለመከላከል ሁለተኛ ዙር ክትባት በስርጭት ላይ ሊውል ዝግጅት እየተደረገ ነው። በሌላ በኩል ብሪታንያ ደግሞ አዲስ መልክ ይዞ በከፍተኛ መጠን እየተስፋፋ ያለውን ቫይረስ በመስጋት እንደገና ብዙ ነገሮችን ወደ መዘጋጋት መመለሷን አስታውቃለች። እናስመልክቶ የአሜሪካ ድምጽ አዘጋቢ ሚሼል ኪዌኒ ያጠናቀረችውን ዘገባ ዝርዝር ድርጅት ደስታ እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ ባዮቴክ በተባለው የመድኃኒት አምራች ሞደርና የተመረተው የኮሮና ቫይረስ ክትባት በዚህ ሳምንት በመላው አሜሪካ ስርጭት ላይ ይውላል ተብሎ ይጠበቃል። ይሁን እንጂ ወረርሽኙን የሚከታተሉ ባለሙያዎች እንደሚሉት ስርጭቱ የሚመጣው አገሪቱ በየዕለቱ አዳዲስና ከፍተኛ የኮቪድ-19 ተጋላጮችን ቁጥር በምታስመዘግብበትና ወደ 113,000 ሰዎች ሆስፒታል ተኝተው በሚታከሙበት ጊዜ ነው። የበሽታ ቁጥጥርና መከላከያው ማዕከል እንደሚለው የፋይዘርን ክትባት ከወሰዱት ሰዎች መካከል 6 የሚሆኑ ሰዎች ከፍተኛ የሆነ የአለርጂ ምልክት የታየባቸው ከመሆኑ በቀር ክትባቱ ዝግጁ በሆነበት ጊዜ ሁሉም ሰው መከተብ እንዳለበት የዩናይትድ ስቴትስ ባለስልጣናት ይናገራሉ። በዋይት ሃውስ የሙከራ ክትባቶችን ሂደት የሚመሩት የጤናና የሰብአዊ አገልግሎቶች መምሪያ ረዳት ጻፊ አድሚራል ብሬት ጊርዋር ስለ ክትባቱ እንዲህ ብለዋል።
It's widely recommended for everyone because we know it's 95% effective.
ለሁሉም ሰው እንዲሰጥ በጣም ይመከራል ምክንያቱም 95% ውጤታማ ነው። ከባዱን ህመም በመከላከል ደግሞ 100% ውጤታማ ነው። ወረርሽኙን የምናቆመው 70-80% ይሁኑ አሜሪካውያን ክትባቱን እንዲወስዱ በማድረግ ነው።
በብሪታንያ በአዲስ መልክ የተስፋፋ ያለው ቫይረስ የበለጠ ተላላፊ ሆኖ የመገኘቱ ዜና የአገሪቱ መሪዎች ሁኔታዎችን እንደገና ወደ መገደብና ወደ መዘጋጋት እንዲመለሱ ያስገደዳቸው መሆኑ እየተነገረ ነው። የፈረንሳይ፣ የጀርመን እና የአውሮፓ አገሮችም ከእንግሊዝ የሚመጡ መንገደኞችን ያገዱ ነው። ዩናይትድ ስቴትስ እና እንግሊዝ መሪዎች ግን አዲሶቹ ክትባቶች ወረርሽኙን ሊከላከሉ የሚችሉ መሆናቸውን በመጥቀስ ብዙ ስጋት ሊኖር እንደማይችል ይናገራሉ። አድሚራል ብሬት ለዚሁ ሲናገሩ እንዲህ ብለዋል።
I don't think there should be any reason for
በአሁኑ ወቅት ብዙ የሚያሰጋ ነገር ያለ አይመስለኝም። ሁኔታውን በቅርቡ መከታተላችንን እንቀጥላለን። የምናደርገውም ይህንኑ ነው።
ከፊሉ የዩናይትድ ስቴትስ በተለይም እንደ መካከለኛው ምዕራብና ሰሜን አካባቢ የሚገኙት ወረርሽኙን በተወሰነ ደረጃ መቀነስ ችለዋል። ያ መሻሻል ችግሩ በከፍተኛ ደረጃ በበረታባቸው በታችኛው የደቡብ አካባቢና በምስራቃዊ ካሊፎርኒያ አካባቢ አልታየም። የገናን በዓል ለማክበር ጥቂት ቀናት በቀሩበት በዚህ ጊዜ እንኳ አፕል በካሊፎርኒያ የሚገኙ በርካታ መደብሮችን ለጊዜው ለመዝጋት ወስኗል።
We know what to do and if Americans do these things we can flat
ምን መደረግ እንዳለበት እናውቃለን። አሜሪካውያን ይህንን ነገር ቢያደርጉ የወረርሽኙን መጠን መቀነስ እንችላለን። ክትባቱ ከመውጣቱ በፊት እንኳን በአስር ሺዎች የሚቆጠሩ ሰዎችን ህይወት ማዳን እንችላለን።
በመጨረሻም አድሚራሉ እንዲህ አሉ። ወረርሽኙ ለዘላለም የሚቆይ ነገር አይደለም። ይሁን እንጂ ሰዎች ይህን አስከፊ የክረምት ጊዜ በአንድነት ተባብረው መሻገር ይኖርባቸዋል።
ለሪጅስተር ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። የዩናይት ስቴትስ የመድኃኒት አምራች ኩባንያ ፋይዘር ያመረተውን የኮሮና ቫይረስ ክትባት ከወሰዱ ኢትዮጵያዊ የጤና ባለሙያ ጋር የተደረገ ቆይታ ነው። የዩናይት ስቴትስ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ በጋራ የሰሩት የኮቪድ-19 መከላከያ ክትባት በዩናይት ስቴትስ መስጠት ከጀመረ አንድ ሳምንት ተቆጥሯል። በኒውዮርክ ክፍለ ግዛት ሎንግ አይላንድ ጁዊሽ በተሰኘ የጤና ተቋም ውስጥ የምታገለግለው ነርስ ሳንድራ ሊንሴል የመጀመሪያውን ከቤተ ሙከራ ውጪ የተሰጠውን ክትባት ከወሰደች በኋላ በርካታ የጤና ባለሙያዎች እና ሌሎች ለቫይረሱ የመጋለጥ እድላቸው ከፍ ያሉ ባለሙያዎች በቅድሚያ ክትባቱን እየወሰዱ ይገኛሉ። ለመሆኑ የኮቪድ-19 ክትባት አወሳሰድ ምን ይመስላል? ክትባቱ ከተወሰደ በኋላ የሚኖረው ስሜትስ? የሚሉትን ጥያቄዎች ለመመለስ ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያዎቹ የጤና ባለሙያዎች መካከል አንዱ የኮሎራዶ ክፍለ ግዛት በሚገኝ ሆስፒታል ውስጥ ህሙማንን በማማከር አገልግሎት የሚሰጡትን ኢታና ጨመዳ ዲሳሳን ጋብዘናል። አቶ ኢታናን ያወያየችው ስምኝሽ የቆየናት እንደሚከተለው አሰናድተዋለች።
ኢታና ጨመዳ ዲሳሳ እባላለሁኝ። የምኖረው በአሜሪካን ሀገር ኮሎራዶ በሚባለው ግዛት ነው። ሙያዬ ደግሞ በሆስፒታል ውስጥ ቻፕለን ሆኜ አገለግላለሁ። ቻፕለን ማለት ስሜታዊና መንፈሳዊ ችግር ላጋጠማቸው በሽተኞች የምክር አገልግሎት የመስጠት ስራ ነው የምሰራው።
ለኮቪድ-19 መከላከያ ሆኖ እንዲያገለግል በፋይዘር ኩባንያ የተሰራውን ክትባት ከወሰዱ የመጀመሪያ ሰዎች አንዱ ነህና መቼና እንዴት ነው ክትባቱን የወሰድከው?
በምሰራበት ሆስፒታል ውስጥ ስራቸው በቀጥታ በኮቪድ-19 በሽታ ከተያዙ ሰዎች ጋር የሚገናኝ ባለሙያዎች እኔን የመሳሰሉ እንደዚሁም ደግሞ ሐኪሞች፣ ነርሶች በተለይ ደግሞ በኢመርጀንሲ ዲፓርትመንት ውስጥና በአይሲዩ ዲፓርትመንት ውስጥ ያሉ የጤና ባለሙያዎችን እንድንወስድ እድሉ ስለተሰጠን በዛ አጋጣሚ ነው የወሰድኩት። ክትባቱን የወሰድኩት ዲሰምበር 17 ነው የወሰድኩት።
ክትባቱ በምን መልክ ነው የሚሰጠው? ከወሰድከው በኋላ የተሰማ ስሜት ምን ይመስላል?
ክትባቱን የወሰድኩት እንደማንኛውም የፍሉ ክትባት በክርን የሚሰጥ ክትባት ነው። ክትባቱን ልንወስድ በሚገባበት ሰዓት መሙላት ያለብን የጤና ጥያቄዎች የያዘ ፎርም አለ። ክትባቱን ከወሰድን በኋላ ደግሞ ለ15 ደቂቃ አርፈን እንድንቀመጥና አረፍ ብለን ለውጥ ካለው ወይም ደግሞ የሚሰማን ለየት ያለ ስሜት ካለ ቼክ አድርገውን፣ በተለይ ደግሞ ፋይዘር ቢያዘጋጀው ክትባት ሁለተኛ ዙሩ ከ3 ሳምንት በኋላ ከ21 ቀን በኋላ ተመልሶ ስለሚወሰድ ከ21 ቀን በኋላ መተን የምንወስደው ክትባት የምንቀበልበትን የቀን ቀጠሮ አስይዘውን ነው የተሰናበት ነው።
አንተ ከወሰድክ በኋላ የተሰማ ስሜት ምን ይመስላል? እንዳልከው ከወሰድክ በኋላ ለ15 ደቂቃ ከተቀመጥክ በኋላ ሊሆን ይችላል ወይም ደግሞ ወደ ቤት ከሄድክ በኋላ ያየኸው ለውጥ አለ?
እንግዲህ እስካሁን ድረስ በጤናዬ ላይ ያየሁት ለውጥ የለም። ጤንነቴ ተመሳሳይ ነው።
የኮቪድ-19 ክትባት መገኘቱና ለህዝብ መሰጠት እንደሚጀምር ከተገለጸ በኋላ በዋናነት መነጋገሪያ የሆነው ሰዎች ፈቃደኛ ሆነው ክትባታቸውን የመውሰዳቸው ጉዳይ ነው። ክትባቱ የጎንዮሽ ጉዳት ሊኖረው ይችላል በሚል ፍራቻ ብዙዎች በክትባቱ ላይ ገና እምነት የላቸውም እና እስካሁን የሰማኸው ወይም ያየኸው ችግር አለ? ምናልባት ክትባቱ ሊያስከትል ይችላል የሚባሉ የጎንዮሽ ጉዳቶች አሉት?
ማንኛውም ክትባት ለመጀመሪያ ጊዜ በሚመጣ ሰዓት ሰዎች በጥርጣሬ ወይም ደግሞ ወዲያውኑ 100% ለመቀበል ሊከብዳቸው ይችላል። ነገር ግን እኔ ይሄን ክትባት ለወስድ ስል ከጓደኞቼ እንደዚሁም ደግሞ ከቤተሰባችን መካከለ የህክምና ባለሙያ የሆኑ ሰዎችን አማክሬ በዛ የተወሰነ መበረታታት አግኝቼ ነው ይሄንን ለመውሰድ የፈለኩት። ከዛ ባሻገር ምንም አይነት ክትባት 100% ጥቅም እንጂ ምንም አይነት ጉዳት የለውም የሚባል ክትባት እስካሁን ድረስ አልሰማሁኝም። እያንዳንዱ ክትባት ሰውነታችን ውስጥ በሚገባ ሰዓት እንደየሰው እንደየጤናው እንደየእድሜው በተለያየ ደረጃ የተወሰነ ሳይድ ኢፌክት ሊኖረው ይችላል። ያ ደግሞ በተቻለ መጠን እንዲያንስ ይደረግ ይሆናል እንጂ ማንም መድኃኒት የሚያመርት ተቋም ወይም ደግሞ ክትባት የሚሰራ ድርጅት የኔ ክትባት ሙሉ በሙሉ 100% ነፃ ነው የሚል አይነት የማረጋገጫ የሚችልበት ሁኔታ ላይ አይደለም ያለ ነው። ነገር ግን ሰዎች ኮምፎርታብል በሚሆኑበት መጠን አመዛዝ ነው ሊያረጉ ይገባል ብዬ አስባለሁ። እኔ በምሰራበት መስሪያ ቤት ሁሉ ጊዜ በእንደዛ አይነት ፍርሃት ውስጥ ይሄ በሽታ ወደ ቤት ይዤው ሄድ ይሆን እኔን ይዘኝ ይሆን እስካሁን ሲዞኝ ይሆን የሚል ፍርሃት ውስጥ ስለምኖር ይሄንን ክትባት ለእኔ መውሰድ የሚያስኬድ ውሳኔ ነው ብዬ አስባለሁ።
ለብዙዎች ያለንበት የሚያልቀው አመት በጣም ከባድ አመት ነበረ። በተለይ ደግሞ በህክምና ሙያ ውስጥ ያለ ሰው እንዳልከው የበለጠ ተጋላጭ ሆኖ ብዙ የጭንቅ ወራትን ያሳለፈበት ጊዜ ነበር እና እንግዲህ አንተ ለህክምናው ቀረብ ያልክ ስለሆነ ለሙያው ይህ አመት ምን ይመስል ነበር ባንተ እይታ?
ከባድ አመት የሚባል ነበረ። በሽታውን ይዤ ሄዳለሁኝ እኔንም ደግሞ ይዘ ያግዘኝ ይሆን? እኔ ደግሞ አልፌ ለሌላ ለልጆቼ ለቤተሰቤ ለባለቤቴ አስተላልፍ ይሆነው የሚለው በርግጥ በጣም ያስጨንቃል። ነገር ግን በዛው መጠን ደግሞ በዚህ በሽታ ተጎድተው የሚመጡ በሽተኞችን ከነሱ ጋራ ባልጋቸው አጠገብ ሆኖ ሲጎዱ ማየት ወይም ደግሞ ህይወታቸው ሲያልፍ በሩቁ ማየት ወይም ደግሞ የታመሙትን ሰዎች ቤተሰብ ገብቶ መጠየቅ ስለማይችል በዙም ኮንፈረንስ በማድረግ በምስል ብቻ ቤተሰባቸውን የሚወዱትን ሰው ማየት እንዲችሉ ያንን ማስተባበር በጣም ከባድ ነበር። በጣም የስነ ልቦና ጭንቀትን ያመጣል። አንዳንድ ጊዜ ደግሞ አይ በሽታ እኮ ውሸት ነው ወይ እንደዚህ የሚባሉ ነገሮችን የሚናገሩ ሰዎች ደግሞ በቦታ ሆነን ሰዎች ሲጎዱ የምናየውን ባለሙያዎች እንደው በእኛ ቦታ በሆኑና ባዩት ነበር የሚያሰኝበት ጊዜ አለ። ስለዚህ ተለያየ ደረጃ አለው ይሄ የሚሰማኝ ስሜት ማለት ነው።
ይሄን ያህል ታማሚ ቁጥር እንዳለ ሆኖ በሽታው እየጨመረ እንዳለ ሆኖም ግን ብዙ ሰው በተለይ መጀመሪያ ላይ ሲያደርግ የነበረ አይነት ጥንቃቄ አያደርግም። ይጣሉ የነበሩ ክልከላዎችም ከኢኮኖሚና ከማህበራዊ ግንኙነት ቻንጻር አስቸጋሪ ሆኗልና አሁን ምናልባት የዚህ ክትባት መገኘት በዚህ ላይ ምን አይነት ጥቅም አለው ትላለህ? የሚያመጣው ለውጥ ይኖር ይሆን?
እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆን የሚል ስጋት አለኝ። አይ ክትባት ተገኝቷል በቃ ኑ እንገናኝ ኑ አንድ ላይ እንሰብሰብ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ። ስለዚህ አሁን ማበክሬ መናገር የምፈልገው ነገር ምንድነው? ክትባት ተገኘም አልተገኘም ሰው በራሱ ሊያረጋቸው የሚገባቸውን ጥንቃቄዎች እንዲያረግ እጃችንን እንድንታጠብ ቤታችንን በማስክ መሸፈን አፍና አፍንጫችንን እንድንችል ከዛም በተረፈ ደግሞ አካላዊ ርቀትን ማድረግ እንድንችል አሁንም ማሳስበው ይሄንን ነው።
ክትባቱን ከወሰድክ በኋላ በትዊተር ለራሴም ለቤተሰቤም ስል ተከትቤያለሁ ብለህ ጽፈሃልና ምናልባት ይሄንን ክትባት መውሰድ ለሚፈሩ ሰዎች ክትባቱን መውሰድ ምን ማለት ነው? ካንተ አልፎ ለሌላ ሰው ያለው ጠቀሜታ ምንድነው የሚለውን መልእክት የምታስተላልፈው ካለ?
ይህን ክትባት ልውሰድ አልውሰድ የሚባለው ጥያቄ እንደየሰው የተለያየ ሀሳብና ጭንቀት ሊያመጣ ይችላል። ስለዚህ እኔ የምመክረው ምንድን ነው? እድሉ ከተገኘ የምታምኑትን የጤና ባለሙያ በማማከርና እነኛ የጤና ባለሙያዎች በሚመክሯችሁ መሰረት ይህን ክትባት መውሰድ ወይም አለመውሰድ የሚባለውን ውሳኔ ባገናዘበ ሁኔታ እንድትወስኑ አበረታታችኋለሁ። ከዛ በተረፈ ግን ሚዛን የማይደፉ አይነት ነገሮችን በመናገር conspiracy theories በማናፈስ ሰዎች ራሳቸውን ማዳን እንዳይችሉ ከማድረግ እንድንቆጠብ በዚህ አጋጣሚ በትህትና እጠይቃለሁ።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች የሚተላለፈውን የሰኞ ታህሳስ 12 2020 ምሽት ዝግጅታችንን ነው። እየተገባደደ ያለውን የአውሮፓውያን 2020 መልስ ብለን ከምንመለከትባቸው ዝግጅቶች አንዱ ነው። የአፍሪካ ነክ ርዕሶች መልከት ያደረገው በዚምባብዌ ላይ ያተኩራል። ያሳለፈው 2020 ለዚምባብዌ መልካም ዓመት አልነበረም ይላል የ2020 መገባደጃ የአፍሪካ ነክ ርዕሶች ትኩረት ያደረገበት ርዕስ። በየብስ የተከበበችው ዚምባብዌ የፖለቲካ ውጥረት፣ የመብት ጭቆናና የኢኮኖሚ ድቀት ተፈራርቀውባታል። በዚያም ላይ ዓለም አቀፍ ማዕቀቦች ተጣሉባት ሲሆን ዓለም አቀፍ ወረርሽኝ ኮሮና ቫይረስም ተጨምሮባት ከባድ ሁኔታ ነው ያሳለፈችው። የሀገሪቱ የዲሞክራሲ ተምሳሌት ተደርጋ የምትታይ የዚምባብዌ ጎረቤት ደቡብ አፍሪካ ከ10 ዓመታት በላይ ለሆነ ጊዜ በዚምባብዌ ያለው ሁኔታ እንዲሻሻል ያደረገችው ጥረት በበኩሉ ያደረገችው ጥረት የለም የሚሉ የፖለቲካ ተንታኞች ደቡብ አፍሪካ ችግሮቹ ሊቃለሉ የሚችሉበትን ሁኔታ በማፈላለግ እንድትረዳ ጥሪ ማድረጋቸውን የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍስሐዬ ለምሽቱ አፍሪካ ነክ ርዕሶች እንዲህ ያቀናብረዋለች።
ጆይ ማቤንጌ የተባሉ የዚምባብዌ አክሽን ኤድ ስራ አስኪያጅ የሆኑት ተንታኝ በሀገሪቱ የተከሰተው ዓለም አቀፍ ወረርሽኝ ሀገሪቱ ከነበረችበት ከባድ ወደ አስከፊ ሁኔታ እንድታሽቆለቁል ማድረጉን እንደታዘቡ ጠቁመዋል።
በሀገሪቱ የፖለቲካና የኢኮኖሚ ቀውስ አለ። ከምግብ ዋስትና እጦት ጋር የተያያዙ ሰብአዊ ቀውሶች መኖራቸውም አልቀረም። በዚያም ላይ ባለፈው ዓመት አንዳንድ የሀገሪቱ ክፍሎች አዳይ የሚል ስያሜ በተሰጠው ከባድ ዝናብ የተቀላቀለበት አውሎ ነፋስ ተመተዋል። ዓለም አቀፍ ወረርሽኝ ኮቪድ-19 የተከሰተው ደግሞ አገሪቱ ከባድ ችግር ላይ በምትገኝበት ወቅት ነው። የአገሪቱ ዜጎች በሰብአዊ መብት ረገጣ እየተሰቃዩ ናቸው። ለመሰረታዊ አስፈላጊነት ተደራሽነት የላቸውም።
የዚምባብዌ ፕሬዚደንት ኢመርሰን ምናንጋግዋ ከሁለት ዓመታት በፊት ቃለ መሐላ በፈጸሙበት ወቅት ሰባው መብት ለማክበር የገቡትን ቃል እንዲተገብሩ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ብሪታንያ፣ ካናዳ፣ ኖርዌይ እና ኔዘርላንድስ ባለፈው ነሐሴ ወር ጥሪ አቅርበው ነበር። ሰባቱ ሀገራት ጥሪውን ያቀረቡት የቫይረሱን ወረርሽኝ የሰዎችን ነጻነት ለመገደብ እየተጠቀሙበት ነው የሚሉ ዘገባዎች በተሰሙበት ወቅት ነው። ሰባቱ ሀገራት ባወጡት የጋራ መግለጫ ለሰዎች ዓለም አቀፍ መብትና ነጻነቶች እውቅና እንዲሰጡ እንዲሁም በተፈጸሙት የሰብአዊ መብት ረገጣዎች ላይ ምርመራ ተካሂዶ ለፍርድ እንዲቀርቡ ይጠይቃል። የዚምባብዌ ገዢ ፓርቲ ቃል አቀባይ ሰባቱ ሀገሮች ያወጡትን መግለጫ ብጣሽ ውዳቂ ብለውታል። ጎረቤት ሀገር ደቡብ አፍሪካ በበኩሏ ከሌሎች የደቡባዊ አፍሪካ ሀገሮች ጋር በመሆን የምዕራብ ሀገሮች ዚምባብዌን ጠፍሮ የያዘውን ማዕቀብ እንዲያነሱ ጠይቃለች። ኬርስ ፒጉ ክራይሲስ ግሩፕ በተባለው የቀውስ መፍትሄ አፈላላጊ ቡድን ተንታኝ ደቡብ አፍሪካ ድምጿን አጥፍታ ከመስራት ወጥታ በግላጭ እስከ መንቀፍ የደረሰች እንደምትመስል ተናግረዋል። ይህን በዝርዝር በአዲስ ዘገባ አውጥተውታል። ስለ ጉዳዩም ከአሜሪካ ድምጽ ጋር ተነጋግረዋል።
እንዲህ አይነት አቀራረብ ምን ያህል ሊሰራና አዋጭ ሊሆን እንደሚችል ጥያቄዎች ተነስተው ነበር። እንደ አውሮፓ አቆጣጠር ህዳር 24 2017 ዓመተ ምህረት ከተካሄደው መፈንቅለ መንግስት ጋር በተያያዘ ከተከተሉት ከባድ ተግዳሮቶች አንጻር ሲታይ ማለት ነው። በመፈንቅለ መንግስቱ ስልጣን ላይ የወጡት ምናንጋዋ ውጤትም ለውጥ ያመጣሉ የሚል ተስፋ ተጥሎ የነበረ ቢሆንም በተግባር አልታየም። ደቡብ አፍሪካ በግልጽ የነቀፈችውም ይህን ነው።
ደቡብ አፍሪካ ዚምባብዌ ተጨባጭ ለውጥ እንድታመጣ በግልጽ ልትረዳ የምትችለው በምን መልክ ነው ለሚለው ጥያቄ በአፍሪካው ቀጠናዊ ትብብርና በአፍሪካ ህብረት በኩል መስራት ወሳኝ መሆኑን ፒጉ አስገንዝበዋል።
President Ramaphosa could use his position as AU chair to shine some light on
የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የአፍሪካ ህብረት ሊቀመንበር እንደመሆናቸው መጠን ለአንድ ወር ያህል በሚቆዩበት ወቅት ስለ ጉዳዩ ግልጽ ሊያደርጉ ይችላሉ። ይህም ሲባል በዚምባብዌ ላይ የውጭ መፍትሄ ወይም አጀንዳ ለመጫን አይደለም፣ የዚምባብዌ ህዝብ የውስጥ ችግሩን በፍትሃዊ መንገድ ራሱ እንዲፈታ ለመርዳት ነው።
ዚምባብዌ ለተሻሻል የምትችልበት ብዙ እድል እንዳላት ተንታኞች ይናገራሉ። ሀገሪቱ ብዙ የተማሩ ሰዎች አሏት። ጥሩ የትምህርት ስርዓትና ለመሬት አላት። እነዚህ ሶስት መለኪያዎች ለአንድ ሀገር ስኬታማነት ወሳኝ በመሆናቸው መጠነኛ የወዳጆች ድጋፍ ሲጨመርበት ጥሩ ስኬት ልታገኝ እንደምትችል ተገልጿል። አድማጮች፣ ያዝነው ወር የሚያበቃው 2020 ዓ ም ለዚምባብዌ መልካም ዓመት እንዳልነበረ የሚገልጹ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። ደህና ቆዩን።
አድማጮች፣ አሁን ሳምንታዊው ስፖርት ነው። አዘጋጅና አቅራቢ ሀብታሙ ስዩም።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ጨዋታዎች ከሰሞኑ ተደርገዋል። አርብ ታህሳስ 9 2013 ዓ.ም ተመረጥ በተደረጉ ጨዋታዎች ሰበታ ከነማና ቅዱስ ጊዮርጊስ ባለድል ሆነዋል። ሰበታ ከተማ ሐዋሳ ከተማን፣ ቅዱስ ጊዮርጊስ ድሬዳዋ ከተማን 3-1 በሆነ ተመሳሳይ ውጤት ረትቷል። ቅዳሜ ታህሳስ 10 በነበረ ጨዋታ ኢትዮጵያ ቡና ፋሲል ከነማን 3-1 አሸንፏል። ወልቂጤ ከተማና ጅማ አባጂፋር ባዶ ለባዶ አቻ ወጥቷል። እሁድ ታህሳስ 11 ቀን 2013 በነበረ ጨዋታ ወላይታ ድቻ አዳማ ከተማን 2-0 ረትቷል። ሀዲያ ሆሳና ባህር ዳር ከተማን 1-0 አሸንፏል። ዙሩን ሀዲያ ሆሳና ይመራል። ኢትዮጵያ ቡናና ሰበታ ከነማ በሁለተኛና ሶስተኛ ደረጃ ይገኛሉ። አቡበከር ናስር ከኢትዮጵያ ቡና፣ የአዳማ ከተማዎቹ አብዲሳ ጀማልና ታፈሰ ሰርካ የከፍተኛ ጎል አስቆጣሪዎችን ሰንጠረዥ ከአንደኛ እስከ ሶስተኛ ይዘዋል። ለማንቸስተር ሲቲ እግር ኳስ ክለብ የምትጫወተው ሳም ሜዊዝ የአመቱ የአሜሪካ ምርጥ ሴት የእግር ኳስ ተጫዋች ሆና ተመርጣለች። የ28 ዓመቷ ኮከብ የዩናይትድ ስቴትስ ብሔራዊ ሴቶች እግር ኳስ ቡድን ባለፈው ዓመት ፈረንሳይ ላይ በተደረገ የዓለም ዋንጫ እንዲያሸንፍ ረድታለች። በዚህ ዓመት ለብሔራዊ ቡድኑ ከ9 ጨዋታዎች በ8ቱ ተጫውታለች። በኮንካካፍ የኦሎምፒክ ማጣሪያ 4 ጎሎችንም አስቆጥራለች። ይህንን ሽልማት ባለፉት ዓመታት ካሸነፉ ሰዎች ዝርዝር ውስጥ መግባት በእርግጥም ትልቅ ክብር ነው ብላለች ሳም ሜዊዝ ቅዳሜ ዕለት ለክብሩ መብቃት አቷ ከተገለጸ በኋላ። የተባበሩት አረብ ኤምሬትስ የአትሌቲክስ ፌዴሬሽን ፕሬዚዳንት አህመድ አል ካማሊ ለስድስት ወራት ያክል ከኃላፊነታቸው እንዲታገዱ ተወስኖባቸዋል። ተጨማሪ $6,080 ቅጣት የሚጠብቃቸው ካማሊ ቅጣቱ የተላለፈባቸው በምርጫ ለማሸነፍ ቅንጡ የሰዓት ስጦታ ለስፖርት እንደራሴዎች በጉቦ መልኩ በመስጠታቸው ነው ሲል የዓለም አትሌቲክስ ተቋም አስታውቋል። የአትሌቲክስ አቀኝነትን የሚመለከተው ቡድን ጥቅምት ወር ላይ ያስተላለፈው ውሳኔ ነው በድጋሚ የጸናው። ለአፍሪካ የአትሌቲክስ ኮንፌዴሬሽን አባላት ጉቦ በመስጠት የተከሰሱት ካማሊ የቅንጡ ሰዓቶች የዋጋ ግምት ከ40 እስከ $50 ብቻ ነው ቢሉም ከቅጣት አልዳኑም።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ30 ሜትር ባንዶች ባጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል።